ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ስለዚህ አዲስ ቀን እግዚአብሔር የተመሰገነ ይሁን። አንድ ወንድማችን አለ አሁን ነው መሰለኝ የመጣው ሰሞኑን አግብቶ ነው የመጣውና እግዚአብሔር የተመሰገነ ይሁን። እስቲ እንነሳና እንኳን ደስ ያለህ እንለዋለን። እግዚአብሔር ታማኝ ነው። እግዚአብሔር የተመሰገነ ይሁን። ብዙዎቻችን የመናኝ ጉዞ የሚለውን መጽሐፍ ያነበብን ይመስለኛል። የመናኝ ጉዞ የሚለውን መጽሐፍ የጻፈው እና ዮሐንስ ቡኒያን የሚባል ሰው ነው። በ16ኛው ክፍለ ዘመን የነበረ በተለይ በክርስትና ህይወት በሚኖርበት ሰዓት ስለሚያጋጥመን የተለያዩ ውጊያዎችና መፍትሄዎች የሚናገር ሰው ነው። ይሄ ሰው ምን አለ? መጽሐፍ ቅዱስን በተደጋጋሚ በየቀኑ ማንበብ አንዳንድ ጊዜ እንጨት እንደ መንከስ ያህል ሊሆን ይችላል አለ። ቢሆንም ግን እንደዛ ጠንካራ ቢሆንም እግዚአብሔር ግን ለኛ የሚናገርበት አንድ ለስለስ ያለ ቦታ ስላለ ሁሉ ጊዜ መጽሐፍ ቅዱስ ማንበባችንን አንርሳ ብሎ የተናገረውን ነገር ሰሞኑን ሳስታውስ ነበር። ሁላችን እንደምናውቀው ዛሬ ሁለተኛ ቆሮንቶስ ምዕራፍ 1ን አንብበናል። እኛና እግዚአብሔር እንተዋወቃለን። ሁለተኛ ደግሞ ከብሉይ ኪዳን ትላንትና ማታ ወደ ምሳሌ መጽሐፍ ላይ እንደመጣን ደግሞ እናስታውሳለን። ይሄንን አንብባችኋል የሚል ጥያቄ አሁን የሚጠየቅበት ጊዜ አይደለም። ለማንኛውም ስንቶቻችን መጽሐፍ ቅዱስ ይዘን መተናል? የቤተ ክርስቲያኑም ቢሆን ይቻላል። እስቲ ከፍ እናድርገው። የሞባይሉም ይቻላል። በእምነት ይቻላል። እሱ እናንደቃንቀዋለን። እግዚአብሔር የተመሰገነ ይሁን። ሁላችንም በአንድ ላይ ተነስተን ዘዳግም ምዕራፍ 33 ቁጥር 26ን እናነብና እንጸልያለን። ይሹሩር ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ደግሜ አነብና እንጸልያለን። ይሹሩር ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። እንጸልያለን። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። በሰማያትና በምድር ሁሉ ላይ ሙሉ ስልጣን ያለ እግዚአብሔር አባታችን ሆይ እናመሰግናለን። ዛሬም ደግሞ እርስ በርሳችን እንድንተያይ አምላካችን ሆይ በጋራም ደግሞ ያንተን ፊት እንድንፈልግ እግዚአብሔር ሆይ ከቃልህም ደግሞ አብረን እንድንማር እንድንከፋፈል ይህንን የህብረት ጊዜ ስለሰጠህን ምስጋና ሁሉ ለአንተ ይሁን። አቤቱ በመጨረሻው ዘመን መሰብሰባችሁን አብዙ ተብሎ እንደተጻፈ እግዚአብሔር አምላካችን ሆይ በአንተ እርዳታ ወደፊትህ እንድንሰበሰብ ሁኔታዎችን ስላመቻቸህልን ስለምታመቻችልንም ምስጋናና ክብር ለአንተ ይሁን። አቤቱ አምላካችን ሆይ በመጽሐፈ ምሳሌ ምዕራፍ 1 ላይ እንደተጻፈው መንፈሴን ልክላችኋለሁ እርሱም ደግሞ ያስተምራችኋል ተብሎ እንደተጻፈ እንለምናሃለን አምላካችን ሆይ ያንተ መንፈስ እንዲያስተምረን በመንፈሴ አስተምራችኋለሁ ብለህ በብሉይ ኪዳን ቃል የገባህ ጌታ በአዲስ ኪዳንም በተደጋጋሚ መንፈሴ ወደ እውነት ሁሉ ይመራችኋል እውነትን ሁሉ ያስተምራችኋል ተብሎ ተጽፏልና ሕያው የሆነው ያንተ መንፈስ ዛሬም የሚሰራው ቅዱስ የሆነው ያንተ መንፈስ በእያንዳንዳችን ሕይወት ውስጥ ያለው ያንተ መንፈስ ያስተምረን ዘንድ እንደገና እኛነታችንን ለጸጋ ቃል አሳልፈን እንሰጣለን። እግዚአብሔር ሆይ ያንተ ቃል በተጻፈው ሁኔታ ክብርን ላንተ እየሰጠን ያንተን ቃል ብቻ በጣም ከፍ እያደረግን እግዚአብሔር ሆይ መናገር እንድንችል መስማትም እንድንችል አንተ ያንዳንዳችንን ትረዳን ዘንድ እንለምናሃለን። አቤቱ አምላካችን ሆይ እንደሚሸቃቅጡት እግዚአብሔር ሆይ ለራሳቸው ምኞትና ፍላጎት እንደሚናገሩት አይነት ሰዎች እንዳንሆን እግዚአብሔር አምላካችን ሆይ ያንተ ቃል የሚለው ነገር በእምነት እግዚአብሔር ሆይ ከፍ አድርገን እንድናውጀው ሁላችንን ትረዳን ዘንድ እንለምናሃለን። ተመስገን ጸሎታችንን ስለሰማ በጌታ በኢየሱስ ክርስቶስ ስም አሜን። በማንኛውም ቦታ በማንኛውም ጊዜ በማንኛውም ባህል ከሚኖሩ ነገሮች መካከል አንደኛው ልዩነት ነው። ልዩነት የሚጠፋ ነገር ሳይሆን ልዩነት ሁልጊዜ የሚኖር ነገር ነው። ለምሳሌ የጾታ ልዩነት ይከተላል። የእድሜ ልዩነት ይከተላል። እንደዚሁም ደግሞ የተለያዩ እኛ የምናውቃቸው የማናውቃቸው ጉዳዮች ሁሉ በልዩነት ዘወትር የሚቀጥሉ እንደሆነ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። ሰዎች የሚለያዩበት መንገድ ምንድነው ስንል እድሜ ልንል እንችላለን፣ መልክ ልንል እንችላለን፣ ሀብት እውቀት ብለን ልንናገር እንችላለን። የእግዚአብሔር ቃል መጽሐፍ ቅዱስ ስለ ስጦታዎች እንኳን በሚናገርበት ሰዓት ልዩ ልዩ ናቸው ያለ ነው የሚናገረው። አንድ አይነት የተጨፈለቁ ሳይሆን ግን የተለያዩ ነገሮች ናቸው። ስማቸው የተለየ ነው። ምግባራቸው የተለየ ነው። አደራረጋቸውም ደግሞ የተለየ ነው። ልዩነት ውበት እንደሆነ እንድናስተውል ያስፈልጋል። ልዩነት ውበት ብቻ ሳይሆን የማንነትም ደግሞ መገለጫ እንደሆነ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። ዛሬ አብረን የምንመለከተው ስለ መለያ ባህሪ ነው። እንግሊዘኛው በጣም ቀላል ነው። ስለ አትሪቢዩት ነው የምንመለከተው። ስለ እግዚአብሔር፣ እግዚአብሔር የተለየ ነው። ምናልባት ስለ መላእክት እናደንቅ ይሆናል። ብናያቸው ደግሞ የበለጠ ብዙ ነገር ልንናገር እንችል ይሆናል። በተጻፈው ሁኔታ መላእክቶችን በጣም እናደንቃቸዋለን። ታድለው ነው የምንለው። በአየር ላይ ሲንሳፈፉ ክንፍ አላቸው፣ የተለያየ ነገር ያደርጋሉ ብለን ልናደንቃቸው እንችላለን። እግዚአብሔር ግን ከሁሉ የተለየ ማንም ሊመስለው የማይችል ብቸኛ የሆነ ነው። ብቸኛ በዓለማችን ላይ ብቸኛ የሆነ ዕውቀት ያለው ሰው የለም። ማንም ሰው የለም። ብቸኛ የሆነ ዕውቀት አለን የሚል ማንም ሰው የለም። ሐኪም የሆነ ሌላ ብዙ ሐኪሞች ደግሞ እናውቃለን። አስተማሪ የሆነ ብዙ አስተማሪዎች እናውቃለን። ወደ እግዚአብሔር ስንመጣ ግን እግዚአብሔር ግን ምንድነው? ብቸኛ ነው። ብቸኛ ነው። አይወዳደርም። ከሌሎች ሰዎች ጋራ የምናስተያየው አይደለም። እግዚአብሔር ብቸኛ ነው። ስለ ብቸኝነቱ መጽሐፍ ቅዱስ ይነግረናል።
አሁን ባነበብነው መጽሐፍ ላይ ምን ይላል? እንደ እግዚአብሔር ያለ ማንም የለም አለ። ሙሴን ባለፈው ሳምንት አንስተን እንደነበረ እናስታውሳለን። እንደ እግዚአብሔር ያለ ማንም የለም። ይሄ ማለት እግዚአብሔር ብቸኛ ነው ማለት ነው። እግዚአብሔር ብቸኛ ነው። በተለይ በአዲሱ ትርጉም ላይ ስለ እግዚአብሔር ብቸኝነት በሚናገርበት ሰዓት እዛው መጽሐፍ ቅዱሱ ላይ ያለው ቃል ምንድን ነው የሚለው? ምጡቅ የሚለውን ቃል ያነሳል። ምጡቅ ማለት በጣም ከልዕለ በላይ የሆነ ማለት ነው። ማንም ሊደርሰው የማይችል፣ ማንም ሊወዳደረው የማይችል፣ እርሱ ለብቻው የሆነ ብቸኛ እንደሆነ ምጡቅ ብቸኛ ልንለው እንችላለን። በጣም የተለየ ቦታ ላይ ነው ያለው ብሎ ይናገራል። ታውቃላችሁ እግዚአብሔር እንደዚህ አይነት አምላክ ሆኖ ሳለ ራሱን ግን በተለያየ ሁኔታ ገልጿል። አንዳንድ ጊዜ ያልደረስንበት ነገር ነው ምንም ያደርገን የሚያጓጓን፣ ስንደርስበት ግን በጣም አለ አይደለም ቀላል ነው ለካ። እና እኔ ጋውን ለብሼስ ከመመረቅ ድረስ በጣም የተለየ ነገር ይመስለኝ ነበር ልጅ በነበርኩበት ጊዜ ታድለው የሚል። ግን ከዛ በኋላ ግን ሲደጋገም በቃ ምንም ነገር አይደለም ለካ ሊደረስበት የሚችል ጉዳይ ነው። እግዚአብሔር ግን ምጡቅ ነው፣ ለብቻው ያለ ምንም ነገር ሊወዳደረው የማይችል አምላክ ራሱን ግን ለእኛ በሚገባን አይነት መንገድ የገለጠ አምላክና ጌታ ነው። እግዚአብሔር የተሻለ ነው ማለት አይደለም። የተሻለ በሰው መካከል ያለ ነው። መልካሙ ከጌታ ብቻ ጋር ሲወዳደሩ አንዱ በቁመት ይበልጣል፣ አንዱ ደግሞ በመልክ ይበልጣል የሚለውን ነገር ልናወዳደር እንችላለን። እግዚአብሔር ግን የሚወዳደር አይደለም። ብቸኛ ነው። ይህ ብቸኛ የሆነ ጌታ ሁሉን ነገር በራሱ ጀምሮ በራሱ የሚጨርስ አጋዥ የሌለው የተለየ አምላክ እንደሆነ ይነግረናል። በቅድስናው የከበረ፣ በክብሩ የሚያስፈራ፣ ድንቆችን ደግሞ የሚያደርግ ነው ብሎ ይናገራል። ሙሴ ህዝቡን እየመራ ከሄደ በኋላ ብዙ ድንቅና ተአምራትን ካየ በኋላ ነው ምን አለ? ይሹሩን ሆይ አለ። ይሹሩን ሆይ የሽሩን ማለት ቅን ማለት ነው። አንዳንድ ጊዜ የቁልምጫ ስም ነው ብለን ስንተረጉመው እንገኛለን። ግን ትክክለኛ የሆነው ነገር ስንመለከት የሽሩን ቅን ማለት ነው። ቅን ቅንነት ከእግዚአብሔር ጋር አብሮ የመኖር አንደኛው መለያ ነው። ታማኝነትንም እዚህ ውስጥ ያስገባል። ታማኝነትንም አዎ፣ እግዚአብሔርን ለታመኑ ሰዎች ነው እግዚአብሔር ታላቅ ነገር ያደረገውና ያከናወነው። እግዚአብሔር ምንድነው? ቅን ነው። የእግዚአብሔር የሆነውን ነገር ያንን ባህሪ ያደረጉትን ነው እዚህ ቦታ ላይ ምን የሚላቸው? ይሹሩን እያለ ያስታውቃቸዋል። ለእናንተ ያደረገው ነገር የሰራው ነገር ይልና አጭር በሆነ አገላለጽ እንደ እግዚአብሔር ያለ ማንም የለም ይላል። ከተለያየ ነገር ጋር ለማወዳደር የተፈለገ ይመስለኛል። ይሄንን ነገር አስበው መጨረሻ ላይ ግን እንደ እግዚአብሔር ያለ ማንም የለም፣ እሱ ብቸኛ የሆነ ምጡቅ ነው አለ። ከዚህ ከሌላ ዓለም የሚመጡ በራሪ ነገሮች እንዳሉ እናውቃለን። በአብሪቬሽን ኡፎ ተብለው የሚጠሩ ምንድነው? አንኖን ኦብጀክቲቭስ ፍላይትስ ናቸው። ያልታወቁ ያልታወቁ እንዲህ ነው ብሎ መናገር የማይቻል የማይቻል ናቸው። እና ይሄን ለማስተዋወስ ያው እዚ ኦፍ የሚባል ሱቅ እንዳለ እናውቃለን። አንዳንዱ እፎ ያለ ነው ያንን እንትን የሚመለከተው። ለማንኛውም እነዚህ እንኳን ምን ያደረጉ እና እየታወቁ እንዲህ ናቸው እንደዛ ናቸው ከዚህ መጥተዋል እየተባለ ብዙ ትንታኔ ሳይንቲስቶች እየሰጡ እንደሆነ እሰማለሁ እንጂ እኔ አላውቅም። እግዚአብሔር ከሌላው የተለየ ነው ይላል አዲስ ኪዳን። ሰማያዊ አካል ስላላቸው ይናገራል። ሰማያዊ አካል ስላላቸው እነዚህ ሰማያዊ አካል ያላቸው ከእግዚአብሔር እኩል አይደሉም። ሰማያዊ አካል ያላቸው የማይራቡ የማይጠሙ የማይደክሙ እነሱ ግን ከእግዚአብሔር ጋር አይወዳደሩም። በምድርማ ያለ እንዴት ሊወዳደር ይችላል? ምድራዊ አካል ያለን እኔና እናንተ መጽሐፍ ቅዱስ አሁን ታይተን ነገ እንደምንጠፋ ጠዋት ታይተን ረፋዱ ላይ እንደሌለን ጤዛ አድርጎ ነው መጽሐፍ ቅዱስ እኛን የሚነግረን። እግዚአብሔር በብዙ ነገር ከሰዎች ይለያል፣ በብዙ ነገር ከሰዎች ይለያል። ማንም የማይጋራው ጠባይ ማለት አይደለም፣ ባህሪ ጠባይ ማለት አይደለም፣ ስለ ካራክተር አይደለም የሚናገረው፣ ስለ ማንነት ነው፣ ስለ ማንነት ነው። እግዚአብሔር በሁሉ ነገር የተለየ መሆኑን ለመጥቀስ በአንዳንድ መዝገበ ቃላት ላይ ጥራቱ በሰው ቋንቋ ሊገለጽ የሚችል ነገር አይደለም ብለው ይናገራሉ። ስለ ጥራቱ ነው። በመካከላችን አንድ በዱሮ አገዛዝ ንጉስ ቢቀመጥ ንጉስ መሆኑ የሚለይበት የተለያየ ነገር አለ። መቀመጫው ይለያል፣ ኮፍያው ይለያል፣ የሚለብሰው ነገርም ደግሞ ይለያል። እግዚአብሔር ብቸኛ የሆነው አምላክ መለያ የሆነው የእርሱ አትሪቢዩት ምንድን ነው? ባለፈው ጊዜ ስለ አምስቱ የእግዚአብሔር ስሞች ተመልክተናል። እነዚህ ሁለቱ አንዳንድ ቦታ የሚወራረሱበት ሰዓትና ጊዜ አለ። ለምሳሌ ያህል ስለ እግዚአብሔር ጽድቅ በሚናገርበት ሰዓት የእግዚአብሔር ስምም ይሆናል፣ እንደገናም ደግሞ የእግዚአብሔር መለያም ደግሞ ይሆናል። የመጀመሪያው መለያ የሆነው እግዚአብሔር ዘላለማዊ ነው። አንደኛው እግዚአብሔር ዘላለማዊ ነው። በዘጸአት ምዕራፍ 3 ቁጥር 14 ላይ ባለፈውም ሳምንት ይሄንን ክፍል እንደመነሻ አድርገን በምንመለከትበት ሰዓት ምን የሚል ቃል አለ? ተራሮች እኔ ያለሁና የምኖር ብሎ ይናገራል። ያለ እንደገና ደግሞ የሚኖር። በመዝሙር 90 ቁጥር 2 ላይ ስለ ዘላለማዊነት ሲናገር ተራሮች ሳይወለዱ ምድርና ዓለም ከመፍጠር በፊት አንተ ከዘላለም እስከ ዘላለም አምላክ ነህ ይላል። ዘላለም ቁጥር የለውም። ዘላለም የሚለካ ነገር አይደለም። ስለ እግዚአብሔር ዘላለማዊነት በሚናገርበት ሰዓት ምንድን ነው የሚለው መጽሐፍ ቅዱስ? የተራሮች ዕድሜ ብዙ ነው፣ የምድር ዕድሜ ብዙ ነው፣ ነገር ግን ያንተ በሰው ቋንቋ በሰው ቁጥር የሚገለጥ ነገር አይደለም ነው የሚለው። ዳዊት በአዲሱ ትርጉም ላይ ያለውን ነው ያነበብኩላችሁ። አንተ ከዘላለም እስከ ዘላለም ያው ነህ ይላል። ማንኛውም ነገር መነሻ አለው። እግዚአብሔር ግን መነሻ እንደሌለው ነው የሚናገረው። የኋላው ነገር ዘላለም ነው፣ የወደፊት የሆነውም ደግሞ ዘላለም ነው ይላል። ይሄ ማለት እግዚአብሔር ሁሉን ነገር የተቆጣጠረ የበላይ የሆነ ነው። እግዚአብሔር ባለቤት ሳይሆን የበላይ ነው። ዛሬ የምድር ባለቤት እንድንሆን ተደርጓል። ምድር በእኛ እጅ ላይ እንድትሆን ተደርጓል። የእግዚአብሔር ግን እንደዚህ አይነት ነገር አይደለም። ካንድ ከሌላ ነገር ይወረሰው ያገኘው የተሰጠው ለሐላፊነት ሳይሆን የኋላ ታሪኩ ዘላለም ነው፣ የወደፊት ታሪኩም ደግሞ ዘላለም ነው ይላል። ይሄ የእግዚአብሔር የሆነው ነገር በእንደዚህ አይነት ሁኔታ ቢገባ ኖሮ የሚያስጨንቀን ነገር አይኖርም ነበር። ምንም ነገር ከመፈጠሩ በፊት የነበረ ነው። ከእስከ የለው ኢተርናል ነው የኋላ ታሪኩ፣ የወደፊቱም እንደዛው ነው ይላል። እነዚህ ረጅም ጊዜ አላቸው የሚባሉ ነገሮች እንኳ ሊወዳደሩት አይችሉም ብሎ ይናገራል። ሁለተኛው እግዚአብሔር ኃያል ነው እና ኦል ፓወርፉል ማለት ነው። እግዚአብሔር ኃያል ነው። ኢዮብ ከብዙ ነገር በኋላ ተሸንፎ ራሱን ለእግዚአብሔር ካስገዛ በኋላ አንድ ወደ 41 የሚሆን ምዕራፍ ሄዶ በርግጥ በመዕራፍ የተከፈለው መጽሐፍ ቅዱስ በ12ኛው ክፍለ ዘመን ነው። ከዛ በፊት ግን ዝም ብሎ የነበረ እንደ አንድ መጽሐፍ የሚነበብ ነው። ግን አሁን በተከፈለው ሁኔታ ስንመለከት አንድ 40 ወይ 39 የሚሆኑ ምዕራፎች ላይ እና ኢዮብ የተለያዩ ነገሮችን ያደርግ ነበር። ከእግዚአብሔር ጋርም ሊከራከርም ሙከራ አድርጎ ነበር። ራሱን ከሰጠ በኋላ ግን ምን አለ? በመዕራፍ 42 ቁጥር 2 ላይ አንተ ሁሉን ማድረግ እንደምትችል እቅድህም ከቶ እንደማይሰናከል አወቁ አለ። ኢዮብ ሁሉን አጣው ብሎ ይከራከር ነበር። ሁሉን አጣው፣ ሚስቴን አጣው፣ ልጆቼን አጣው፣ ሀብቴን አጣው፣ አጣው 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 የሚለው ነገር ኢዮብ በጣም ብዙ ነው። ከኔ ጋራ ጓደኛ የሚሆን አጣው፣ የሰፈር ልጆች እንኳን ሳይቀሩ እኔን ትልቁን ሰው ያላግጡብኝ ነበር። ባሪያዬን ብጠራው ባቆላምጠው አይመልስልኝም ነበር ብሎ ብዙ የተናገረ እግዚአብሔር ትንሽ ነገር ካሳየው በኋላ ምን አለ? አንተ ሁሉንም ማድረግ እንደምትችላል፣ ሁሉንም ማድረግ እንደምትችል ሁሉን ማለት ሁሉን ነው። ሁሉን ገንዘብ ነው እሱ ትንሽ ነው። እውቀት ነው እሱ በጣም ትንሽ ነው። የፈለግነውን ነገር እናንሳ፣ ያ ሁሉ በጣም ትንሽ ነው። ይሄ ኃይል የሚለው ቃል እንኳን አይገልጸውም። በሁሉ አቅጣጫ ኃይለኛ እንደሆነ ይናገራል። ኦምኒፖተንት የሚለውን ቃል የዱሮ እንግሊዘኛውን ነው የሚያነሳው። ኦል ፓወርፉል የሚለውን ምንም የሚያቀተው ነገር የለም። እሱ ኃይለኛ ነው፣ በሁሉ ነገር ኃይለኛ ነው። ኃይል የእርሱ መለያ ነው ብሎ ይናገራል። ዛሬ በተለያየ ነገር እውቅና የነበራቸው ሰዎች ያለኔ ማን አለ ብለው የተናገሩ ሰዎች እንደፈሩ እንደተሸሸጉ ወደፊት መቀጠል እንዳልቻሉ የዓለምን ፖለቲካ መመልከት ይቻላል። የኢራቅ መሪ የነበሩ ሚስተር ሳዳም የፈለኩትን ነገር ማድረግ እችላለሁ የሚሉ የፈለኩትን ነገር መስራት እችላለሁ የሚሉ ደስ ሲላቸው አንዱን ሰው እንደፈለጉ መግደል የሚችሉ ግን በዋሻ ውስጥ እዛ ቦታ ላይ እንደ አይጥ እንደ ድመት ባለ ሁኔታ ነው ተወስደው በማይሆን ሁኔታ ህይወታቸውም ደግሞ ያለፈው። የጥንቶቹንም ማንሳት እንችላለን። እነ ናቡከደነጾር ያለኛ ማንም የለም ያሉ። እግዚአብሔር ግን በትልቅ ነገር ሳይሆን በጣም በትንሽ ነገር ሰዎች ኃያል እንዳልሆኑ ያሳያል። በትል ልንረግጣት ልናሸንፋት በምንችለው በእንደዛ አይነት ሁኔታ እግዚአብሔር ኃያል አምላክ ነው። ይህ አምላክ ደግሞ የኛ አምላክ እንደሆነ ነው የእግዚአብሔር ቃል መጽሐፍ ቅዱስ የሚነግረን። ሶስተኛ በሁሉ ስፍራ የሚገኝ ነው። በሁሉ ስፍራ የሚገኝ ነው። በሁሉ ስፍራ የሚገኝ ነው። መዝሙር 139 ላይ ሲናገር ዳዊት እሱም ከብዙ ጊዜ በኋላ የተረዳውና ያወቀው ነገር ነው። ከመንፈስህ ወዴት እሄዳለሁ አለ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለ። መኝታዬንም በሲኦል ባደርግ ከዚያ ትገኛለህ። በንጋት ክንፍ ተነስቼ ብበር እስከ ባህር ዳርቻ መጨረሻ ብሄድ በዚያም ብሆን እጅ ትመራኛለች፣ ቀኝ እጅ አጥብቃ ትይዘኛለች። እኔም ጨለማው ይላል። በአዲሱ ትርጉም ላይ ነው ያነበብኩት። ዳዊት ስለ እግዚአብሔር ሁሉ ስፍራ መገኘት ቀደም ብዬ እንዳልኩት ከብዙ ጊዜ በኋላ የተረዳውና ያወቀው ነገር ነው። እኔ ከመንፈስህ ወዴት እሄዳለሁ አለ። የእግዚአብሔር መንፈስ በሁሉ ቦታ አለ፣ የማይገኝበት ቦታ የለም። እግዚአብሔር የለም ብለው በካዱ አገሮች ውስጥ እንኳን እግዚአብሔር አለ። አሁን እንደዛ አይነት አገር የለም። በታሪክ እግዚአብሔር የለም ብለው በሕገ መንግስታቸው ላይ የጻፉ አንድ አገር ብቻ ነው። ለጊዜው ያ አገር ጠፍቶኛል እና በዚህ በኮሙኒዝሙ በጣም የሄደ አገር ነበር የራሻ። እዛ አካባቢ ያሉት ግን አይደሉም። ዛሬ ደግሞ ትልቅ የሚሽን ስራ የሚሰራው እዛ አገር ውስጥ ነው። እግዚአብሔር የለም ብለው በሕገ መንግስታቸው ላይ አስፈራው ነበር ለተወሰነ ጊዜ። ዮሐንስ ይሄንን ለብሌን አስቸግሯታልና ዝጋላት። እዚህ ቦታ ላይ በሚናገርበት ሰዓት እኔ ከፊትህ ወዴት እሸሻለሁ? ወደ ሰማይ በወጣ ወደ ምድር በወርድ። የሚገርማችሁ በሲኦልም እንኳን መኝታዬን መኖሪያዬን በሲኦል ባደርግ አንተ በዛ ትገኛለህ ይላል። ይህንን ነገር ስናነብ በጣም ማሰብ ያስፈልገናል። ሰይጣንና እግዚአብሔር ማደሪያቸው አንድ ነው ማለት ግን አይደለም። እንደዛ ማለት አይደለም። እግዚአብሔር በሁሉ ስፍራ ያለውን ነገር ይመለከታል። ያንን ነገር ያውቃል። ወገኖቼ እኛ ስለዘመረን ስለጸለይን ስለሰበክን ስለዛ አይደለም እግዚአብሔር እኛን የሚያውቀን። ያንንም ባናደርግ እግዚአብሔር ያውቀናል። ትህትናው ነው። እኔ ወዴት ሄዳለሁ አለ። ካንተ ልደበቅ ካንተ ልሸሽ ይህንን ነገር ማድረግ አልችልም አለ። ነገሮች ከእግዚአብሔር የሚሰወሩ አይደሉም። እግዚአብሔር በሁሉ ስፍራ አለ። በምንሰራበት ቦታ እግዚአብሔር አለ። እቤት ጓዳችን የምናወራውን የምንሰራውን ነገር በማንኛውም ቦታ እግዚአብሔር በሁሉ ቦታ ይገኛል። ኤቭሪዌር እሱ አለ። ኤቭሪዌር በምናልፍበት አስቸጋሪ ነው ብለን በምንናገረው ጉዳይ ውስጥ ሁሉ እግዚአብሔር በዛ ውስጥ አለ። ወገኖቼ በደስታ ጊዜያችን አለ፣ በሐዘን ጊዜያችን አለ፣ ግራ ስንጋባ አለ፣ ከአቅም በላይ የሆነ ነገር ሲያጋጥመን እግዚአብሔር በዛ ሁኔታ ውስጥ አብሮ ከኛ ጋራ አለ ብሎ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። አራተኛ እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሁሉን አዋቂ ነው። ሁሉን አዋቂ ነው። በዓለም ላይ ሁሉን የሚያቀሰው ማንም የለም። በመካከላችን ዶክተር አለች፣ ሳይንቲስት ነች፣ ከጥግ እስከ ጥግ ትታወቃለች። ይሄ እኮ የሆነ ነገር ነው። ግን ሁሉን አዋቂ ግን አይደለችም። ሌላ ማን አለ? በየሙያችን ባለፈው ጊዜ ወንድማችን አስፋው ላይ ሲናገር የአይቲ ሰዎች ያሉት ሁሉ ልክ ነው ተቀበሉ ብሎናል። የአይቲ ባለሙያም መክበብ አለ፣ ሌሎችም አሉ። ሁሉን አዋቂ የሚባል ስም ለእግዚአብሔር ብቻ የተሰጠ ነው። በልምድ ወደ እግዚአብሔር እውቀት ከሱ እኩል ልንሆን አንችልም። ማንም ሰው ያንን ነገር ሊያደርግ አይችልም። እግዚአብሔር በልምድ ከታች ጀምሮ የመጣበት ሳይሆን እግዚአብሔር ሁሉ ጊዜ ከዘላለም ጀምሮ እስከ ዘላለም ምንድን ነው ይላል? ሁሉን አዋቂ ነው ብሎ ይናገራል። ሁሉን አዋቂ ነው። በዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ ጌታችን ኢየሱስ ክርስቶስ ከሙታን መካከል ከተነሳ በኋላ ለጴጥሮስ ሕይወቱ በጣም አስተማሪ ነው። ለጴጥሮስ ጥያቄ አቀረበለት። አሁን ጴጥሮስ በዚህን ጊዜ በጣም የተለወጠ ሰው ሆኖ ነበረ። ከበፊቱ የተለወጠ ሰው ሆኖ ነበረ። ሶስት ጥያቄ ጠየቀው። ሶስት ጊዜ ይሄንን አድርግ፣ ኃላፊነት የሚቀጥለው ደግሞ ይሄ ነው እያለ ከትንሽ እስከ ትልቅ ያለውን ነገር አሳየው። አሰማራ፣ ጠብቅ እያለ ይሄንን ነገር ነገረው። ይህን ጥያቄ ሲጠይቀው ጴጥሮስ ሁለቱ ቦታ ላይ ያለውን ነገርና ሶስተኛው ላይ ያለው ነገር በጣም የተለየ ነው። እዚህ 27 ቁጥር 17 ላይ ምን አለ? አንተ ሁሉን ታውቃለህ። ሌላው ላይ ያለው አዎ ጌታ ሆይ እንደምወድህ አንተ ታውቃለህ ነው ያለው። አንተ ታውቃለህ። ልዩነቱ ግን የሶስተኛው ላይ አንተ ታውቃለህ ብቻ ሳይሆን ማከል ላይ ኃይለ ቃል አለ። አንተ ሁሉን ታውቃለህ። ጴጥሮስ ይሄንን ሲናገር ከመጀመሪያ እስከ መጨረሻ ያለውን ነገር አስቦ ነው። አንተ ሁሉን ታውቃለህ። እኔ ከምለው በላይ፣ ከተጻፈው በላይ፣ ሌሎች ካሉት በላይ አንተ ሁሉን ነገር ታውቃለህ አለ። ሁሉን ነገር ታውቃለህ አለ። ይሄ ነገር ስለገባው ነው ጴጥሮስ በሮም አደባባይ ላይ በሚሰቀልበት ጊዜ እንደ አምላኬ በሱ ፖዚሽን መሰቀል የለብኝም አለ። ለመሰቀል አምሬዲ አለ። ግን እሱ በተቀመጠበት አይነት ሁኔታ ግን መሆን የለብኝም፣ የቁልቁል ስቀሉኝ አለ። እነሱ ፈልገው ሳይሆን በሱ ምርጫ ነው በቁልቁል የተሰቀለው። እግዚአብሔር ሁሉን እንደሚያውቅ ስለተረዳ ነው። የምድር እውቀት ብቻ ሳይሆን ነገር ግን በሰማይም ለዘላለም የሚቀጥል ነገር እንዳለ ስለተረዳ ነው ክቡር የሆነውን ሕይወቱን አሳልፎ የሰጠው። ይመስለኛል ሚስቱ ከሱ በኋላ ነው የእሷ ሕይወት ያለፈው። የጻፍኩት መጽሐፍ ላይ ቼክ አድርጓለሁ ግን ይመስለኛል እሚገርማችሁ እሱ እንደዛ አይነት ውሳኔ ውስጥ እንደሚገባ እንዲገባ ትልቅ ድጋፍ ያደረገችለት ሚስቱ ነበረች። ጴጥሮስ ሚስቱን በጣም ይወድ ነበር። በየቦታውም ደግሞ እሷን ያዘ ይሄድ ነበር። ያለ ሚስቱ አይሆንለትም ነበር። ግን በዛን ጊዜ ምንም ነገር አላሳሰበው። የሚስት ነገር፣ የልጆች ነገር፣ የሌላው ነገር፣ የወደፊት ነገር ምንም ያሳሰበው ነገር የለም። አንተ ሁሉን ታውቃለህ አለ። ሁሉን ታውቃለህ። ወገኖቼ የምናልፍበትን አሁን ያለውን ብቻ ሳይሆን ወደፊት ያለውንም ነገር እግዚአብሔር ያውቃል። ይሄንን ነገር መረዳትና ማወቅ ያሳርፈናል። እረፍት ነው። ተጨንቆ በላዩ ላይ አንድ ስንዝር አረንዶ ከዛም ያነሰ መጨመር የሚችል ሰው የለም። እንዲህ ቢሆን ኖሮ የመጀመሪያው ረጅም መሆን የምፈልገው እኔ ነበርኩኝ። ግን አይቻለም። ተጨንቆ ነው ወገኖቼ። ተጨንቀን የምናመጣው ነገር ምንድነው ቢባል በሽታ ነው። የብዙ ሰዎች የአይምሮ በሽታ መነሻው ጭንቀት ነው። የዘመኑ ትልቁ በሽታ ኤድስ ሳይሆን ጭንቀት ነው። ሰው ሲጨነቅ ሁሉ ነገሩ ይነካል፣ ሁሉ ነገሩ ይበላሻል። እግዚአብሔር ለዚህ ነው ሁሉን አዋቂ ነው ብሎ መጽሐፍ ቅዱስ ይሄንን ነገር የሚመሰክርልን። የበለጠ ነገር ወደፊት አለ። እግዚአብሔር አዋቂ አምላክ ነው። አምስተኛው እግዚአብሔር ምንድነው? ቅዱስ ነው። እግዚአብሔር ምንድነው? ቅዱስ ነው። ባለፈው ከእግዚአብሔር ስም ጋራ ካየነው ጋር ሊመሳሰል የሚችል ነገር አለው። አንዳንድ ጊዜ የእግዚአብሔርን ስም ጂሆቫ ጽድቁን እግዚአብሔር ጻድቅ ነው የሚል ነው። እና ጽድቁን የዕብራይስጥ ቋንቋ ጽድቁን ጻድቅ ማለት ነው። ይሄ ጻድቅ የሆነው እግዚአብሔር ምንድነው ይላል? የዕብራይስጡ ቃል እሙን ነው ይላል። እሙን ማለት የታመነ የተረጋገጠ ነገር ማለት ነው። በዕብራይስጥ እሙን ነው የሚለው እሙን። ይሄ እሙን የሆነው ነገር እንድንታመነው እንድንደገፈው የሚናገር ቃል ነው። ኢሳይያስ ምን አለ? ስለ እግዚአብሔር ሲናገር ምዕራፍ 6 ቁጥር 3 ላይ ቅዱስ 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 የሰራዊት ጌታ እግዚአብሔር አለ። ቅዱስ ቅዱስ ቅዱስ። አንድ ቅዱስ ይበቃ ነበር እኮ። ግን በዛ በነበረው አይነት ሁኔታ ትርጉም ያለው ነገር ነው። በሂደት የሚመጣ ቅድስና አለ። እኛ እኮ ቅዱሳን ነን። በሂደት የሚመጣ ቅድስና አለ። በሂደት ከእኛ የሚፈለግ ነገር አለ። ለመቀደስ ፈቃደኝነት የኛ ጉዳይ ነው። እግዚአብሔር እኛን ጠምዝዞ እጀ ጠምዘዛ አካሂዶ ማኑፑሌት አድርጎ አይቀድሰንም። ፈቃደኛ መሆን ያስፈልገናል። ለመቀደስ የሚደረጉ የተለያዩ ጉዳዮች አሉ። መጽሐፍ ቅዱስ አንድ ሰው ለመቀደስ ምን ማድረግ አለበት የሚል ጌታን ከተቀበለ በኋላ፣ እዚህ ላይ ግን የሚናገረው የእግዚአብሔር ቅድስና በሂደት የመጣ ነገር አይደለም። እግዚአብሔር ንጹህ ነው። ይሄንን የተናገረበት ሁኔታ ኢሳይያስ ራሱን ካየ በኋላ ነው። የኢሳይያስ ዘመዱ የሚባል ያ አንድ ጊዜ ቤተ መቅደስ ውስጥ አንድ ጊዜ ደግሞ የፖለቲካው እንትን ውስጥ አንድ ጊዜ ደግሞ ሌላ ቦታ እየሄደ ህዝቡን ያስጨንቅ የነበረ ሰው በዘመዱ በኢሳይያስ ላይ እንኳን ክፉ የሆነ ተጽዕኖ አሳድሮ ነበር። ትልቁ ነብይ ኢሳይያስ እንደ ተራው ህዝብ ያማ ነበር። በአንደበቱ የማይገባ ነገር ያወራ ነበር። እግዚአብሔር ቅዱስ እንደሆነ እነዛ በቁጥር ሊለኩ ሊገለጡ የማይችሉ በቡድን ሆነው የሚያገለግሉ መላእክቶች አንዳንድ ጊዜ በነጠላ ልናገኝ እንችላለን፣ አንዳንድ ጊዜ ደግሞ በቡድን ልናገኛቸው እንችላለን። በወታደር አነጋገር አንድ ሻለቃ ጦር ሲባል አንድ ሻለቃ ከሌ የሚባሉ ሰውዬ ማለት አይደለም። በዛ በአንድ ሻለቃ ውስጥ ቁጥር አለ። ምናልባት 1000 ሊሆኑ ይችላሉ። እና 2000 ሻለቃ ሲባል ደግሞ የዛ እጥፍ ሊሆን ይችላል። ሱራፌልና ኪሩቤ አንድ ነገር አይደለም። በቡድን ያሉ መላእክቶች ናቸው። ቁጥራቸው አይታወቅም። ሱራፌል ማለት እንደ ገብርኤል እንደ ሚካኤል ያለ በነጠላ የሚጠሩ አይደለም። በብዙ ቁጥር ያሉ ናቸው። ሱራፌልና ኪሩቤ እነሱ መጡ። የእግዚአብሔርን ቅድስና የእግዚአብሔርን ጽድቅ ሲነግሩት ቅዱስ 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 እያሉ ከዘላለም እስከ ዘላለም ተራራ ሳይወለድና ሳይፈጠር እነሱም ባልነበሩበትም ጊዜ የእግዚአብሔር ማንነት ቅዱስ እንደሆነ ይናገራሉ። እግዚአብሔር በዘመናት ብዛት አይደለም ቅዱስ የሆነው፣ በፊትም ቅዱስ ነበር። በሉቃስ ምዕራፍ 1 ቁጥር 49 ላይ ስሙ ቅዱስ ነው የሚላል። ይሄንን ጽድቁን ከሚለው ከዕብራይስጥ ቃሉ ጋር አብሮ ተያይዞ ያለ ነገር ነው። ስድስተኛ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ልጆቼን በጣም ወዳቸዋለሁ ልልችል ይሆናል። ውሸት ነው። ጓደኛዬ በጣም ወዳለሁ ልልችል ይሆናል። ውሸት ነው። ውሸትም የሆነው መቼ ነው? ከእግዚአብሔር ፍቅር ጋራ ስናስተያየው ነው። የእግዚአብሔር ፍቅር በጣም የተለየ ነገር ነው። ልጆቼን የምወደው ልጆቼ ስለሆኑ ነው። ልጆቼን የምወደው እኔን ስለሚታዘዙ ነው። ልጆቼን የምወደው ጥሩ ተማሪዎች ስለሆኑ ነው። ልጆቼን የምወደው ታማኝ ስለሆኑ ነው። ይሄ ነገር ከሌለ ላንዋደድ እንችላለን። በሰው አገላለጽ እግዚአብሔር ፍቅር ነው ይላል። ፍቅረ ሐዋርያ ዮሐንስ ሲናገር በመልእክቱ ላይ እግዚአብሔር ፍቅር ነው፣ እግዚአብሔር ፍቅሩን በመካከላችን ገለጠው፣ በእርሱ የሚኖር በፍቅር ይኖራል ብሎ ይናገራል። የእግዚአብሔር ፍቅር ከሌላው የተለየ ነው። እኔ ሚስቴን ያገባኋት የት ሄደች እንዳትሉ፣ ትላንትና ወደ ውጭ ሀገር ሄዳለች። ኢትዮጵያ ውጭ ሀገር አይደለም እንዴ? አዎ፣ እኛም እዚህ ውጭ ሀገር ነው ያለነው። እዛ ሄዳለች። ናፍቃ፣ በጣም ናፍቃ ባብታ ነበርና እግዚአብሔር ለ1-2 ሳምንት ጊዜ አዘጋጀላት፣ ሄዳለች። ያገባኋት ተገድጄ ሳይሆን እሷም ተገዳ ሳይሆን አንድ ነገሯን ወድጄ ነው። እንዳትናገሩ ግን አንደኛው አይኗ ዛሬማ በቃ ሞጨ ሞጨ ማለት ይቻላል ከዶሮ ጋር ስናስተያይ እንደካን ብለው እንደ እኛ እኮ በሚቀጥለው አመት እኮ 25 እኮ ጭጭል እናደርግ ነው 25 አመት በ25 አመት ከባል ጋር መኖር እንኳን አይንን ሌላውንም ነገር ያሞሽሻል ነው እና እዚህ ቦታ ላይ በእርሱ የሚኖር በፍቅር ይኖራል ይላል በእርሱ የሚኖር በእርሱ የሚኖር በእርሱ የሚኖር በእርሱ የሚኖር የእግዚአብሔር ፍቅር መስዋዕትነት ያለው ፍቅር ነው የእግዚአብሔር ፍቅር እንካ በእንካ ያልሆነ ፍቅር ነው የእግዚአብሔር ፍቅር ለሁሉ እኩል የሆነ ነው እኔ በጌታ ፍቅር እናንተን ወዳችኋለሁ በጌታ ፍቅር በጌታ ፍቅር እኔን ትወዳላችሁ በጌታ ፍቅር ከዛ ግን ወደ የቤተሰቦቻችን ስንወርድ ግን ሚስቴ እንደ እኔ አንቺ ካንቺ በበላይ ማን አለ ላለው እናንተም ወደ ወላጆቻችን ስንሄድ እንደ እንደ ወላጄ ማን አለ እንላለን የእግዚአብሔር ፍቅር ግን ለሁሉ እኩል ነው ለሁሉ እኩል ነው አጋፔ የሚለው ቃል የሚለው ቃል እነዚህን ሶስቱን ነገሮች ያዘ ነው የመስዋዕትነት ፍቅር ተግባራዊ የሆነ ፍቅር እንካ በእንካ ያልሆነ ፍቅር ለሁሉ እኩል የሆነ ፍቅር ወገኖቼ እኔ እዚህ ቦታ ቆሜ ስላገለገልኩኝ እግዚአብሔር ለኔ የተለየ ስፔሻል የሆነ ፍቅር አለው ማለት አይደለም እዚህም ያለው ፍቅር እዛም ያለው ፍቅር እዛም ያለው ፍቅር እዚህም ያለው ፍቅር የእግዚአብሔር ለሁሉ እኩል ነው ለኃጢአተኞች ሁሉ የተገለጠ ነገር ነው እግዚአብሔር ፍቅር ነው እግዚአብሔር ፍቅር ነው እንካ በእንካ የሆነ ነገር አይደለም የእግዚአብሔር ፍቅር የእግዚአብሔር ፍቅር ስንተኛው ላይ ደረሰን ስድስትን ጨረሰን ወይስ ሰባት እናንተ ስላላችሁ ወደ ሰባት ልሄድ ሰባተኛው የእግዚአብሔር ባህር መለያ ባህራዊ መለያ የማይለወጥ ነው የማይለወጥ ነው የማይለወጥ የማይለወጥ ነው እድሜው በጣም ብዙ ነው በሁለቱም ኪዳኖች በተደጋጋሚ ስለ እግዚአብሔር አለመለወጥ ሲነገር እግዚአብሔር ራሱ የተናገረው ነገር ነው እኔ ነው የሚለው እኔ እግዚአብሔር አልለወጥም እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደላችሁም ይላቸዋል እነዚህ ሰዎች ጦርነት ውስጥ ነበሩ እነዚህ ሰዎች ችግር ውስጥ ነበሩ ካሁን አሁን አለቀልን በሚል ጫፍ ላይ ደርሰው ነበር እግዚአብሔር ግን መጣና እኔ እግዚአብሔር አልለወጥም አላቸው አልለወጥም ነው እግዚአብሔር እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደላችሁ ማለት በመጨረሻው ዘመን ፍቅር ይቀዘቅዛል ለእግዚአብሔር ያላችሁ ፍቅር ይቀዘቅዛል ለእርስ በርስ ያለን የሰዎች ፍቅር ይቀዘቅዛል በተለያየ አይነት ነገር ይለወጣል ግን አንድ የሚደግፈን ነገር አለ እግዚአብሔር የማይለወጥ ነው እግዚአብሔር የማይለወጥ ነው ሁሉ ጊዜ እግዚአብሔር ያው ነው በመስታወት ላይ ስንመለከት ፊታችንን ወይኔ እንላለን ወይኔ ከስቻለሁ ቀንሻለሁ ሸምግያለሁ የሚል ነገር ወደ ሐሳባችን ይመጣል ወይኔ ልጄ አንድ ቦታ ሳላስደር ወይኔ ጡረታው ወይኔ ይሄ በሽታው ብለን እናስባለን እግዚአብሔር በዚህ ሁኔታ ውስጥ ሁሉ የማይለወጥ አምላክና ጌታ ነው። ሁኔታዎች ይለወጣሉ፣ እኛ እንለወጣለን፣ እግዚአብሔር ግን በጭራሽ አይለወጥም። ይሄን የእግዚአብሔርን ማንነት የተለየውን ምጡቅ የሆነው ማንም ሊደርስበት የማይችለው ኃይለኛ የሆነው የበላይ የሆነው እነዚህን ሰባቱን የእግዚአብሔር አትሪቢዩትስ ማንሳትና መማር ለምን አስፈለገ? በመጨረሻ በዚህ በተዛምዶ ላይ በአፕሊኬሽን ላይ አንድ ሶስት ነጥብ መናገር ፈልጋለሁ። አንደኛው ይሄን ነገር ማንሳት ያስፈልገው ለመጽናናት ነው፣ ለመጽናናት ነው፣ ለመጽናናት። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ዛሬ ያነበብነው ማለት ነው፣ ሁሉ ነገር ጊዜያዊ ነው፣ ሁሉ ነገር ያልፋል ካለ በኋላ እግዚአብሔር በመከራችን ያጽናናናል የሚል ቃል አለ። እግዚአብሔር በመከራችን ያጽናናናል። የርህራሄ አባት፣ የመጽናናት አምላክ በመከራችን ሁሉ ያጽናናናል ይላል። በመከራችን ሁሉ መከራው ጀምሯል። በመከራ ውስጥ ነው ያለነው። ታላቁ መከራ ይመጣል የሚል የተጻፉ መጽሐፎች አሉ። በአንድ ባለን ፌሎሺፕ ላይ የኢንተርናሽናል ግሩፕ አንዱ ላከልኝ እና መጨረሻ ላይ ስለሚመጣው ታላቅ መከራ ዘግሬት የሚል ነው ሲጀምር፣ ዘግሬት ታላቁ የሚመጣ መከራ የሚል ነው። ፓስተሮች ይህንን ነገር ማንበብ አለባቸው ብሎ ነው የላከው እና ፕሪንት አድርጌ ከዚህ ቀደም እንደዚሁ ዝም ብዬ ያየሁት ነው እና ማየት ጀመርኩኝ። ግን አሁን ያለንበት ራሱ መከራ ውስጥ ገብተናል። መከራ ውስጥ ነው ያለነው። ጳውሎስ በነበረበት ጊዜ የርህራዬ አባት አሁን በምናልፍበት መከራ ሁሉ ያጽናናናል ብሎ ከተጻፈ ያ መከራው የዛ አይነት ሳይሆን የተለየ መልክ አለው። የመጽናናት አምላክ ነው እግዚአብሔር። እንድንጽናና ነው። እነዚህ ያየናቸው ሰባቱ ነገሮች የሚያጽናኑ ናቸው። እንድንጸና እንድንበረታታ የሚያደርጉን ነገሮች ናቸው። ሁሉ ነገር ምን ይሆናል? ያልፋል። ሁሉ ነገር ይለወጣል። ተስፋ ያለን እንደሆንን ራሳችንን ማጽናናት መጀመሪያ ያስፈልገናል። እኛ ሳንጽናና ሌላውን ልናጽናና አንችልም። ተስፋ ያለንን ይሄንን እንድናውቅ ያስፈልጋል። አይቻልም የሚል ቃል እርሱ ጋር የለም። በሁለተኛ ደረጃ ይሄንን ነገር ማወቅ ያስፈልገው ለምንድን ነው? ለሌሎች ደግሞ ምስክር እንድንሆን ነው። በዙሪያችን ብዙ ግራ የገባቸው ሰዎች አሉ። እምንኖረው ለኛ ብቻ ሳይሆን ይልቁንም ለሌሎች ነው አብዝተን መኖር የሚገባን። ለሌሎች እውነተኛ ህይወት ይሄ ነው። እኔ ክርስቶስን አውቄዋለሁ። ክርስቶስን ያላወቁ ብዙ ሰዎች አሉ። ለእነሱ ነው መኖር የሚያስፈልገው። ለእነሱ አዳኙን እንዲያውቁ። ጳውሎስ በዚሁ በሁለተኛ ቆሮንቶስ ምዕራፍ 1 ጠዋት ያነበብነው ማለት ነው፣ እግዚአብሔር በሚያውቀው ምን ይላል? እንዲሁም እኛ በተጽናናንበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን ይላል። ሌሎችን ሰዎች ለማጽናናት ነው። ይህን ትምህርት በማዘጋጅበት ጊዜ ይሄኛውን ሐሳብ አስቀድሜ ጽፌው ነበር። ግን ያው እዚህ ላይ ደግሞ ዛሬ ትክክለኛ ቦታ ላይ ወደቀ፣ ትክክለኛ ቦታ ላይ ተገኘ። ዛሬ ዘማሪዎቻችን ልክ በዚህ አይነት ነገር ዘምሩ ተብሎ ርዕስ እንደተሰጣቸው ስለ እግዚአብሔር ታላቅነት እግዚአብሔር የተለየ እንደሆነ ይሄንን ነገር ይናገሩ ነበር። ወገኖቼ እኛ እንደማንኛውም አይነት ሰዎች አይደለንም። በሰውነት ሰዎች ነን እንጂ ጌታን በማወቃችን የጌታ ልጆች በመሆናችን የተለየነን ሌላውን ማጽናናት የምንችልበት ትልቅ ነገር እኛ ተሰጥቶናል። ለመጽናት ለራስ ለመጽናናት ለተስፋ ለራስ እንደገናም ደግሞ ሌሎችንም ደግሞ ምን ለማድረግ ለማጽናናት ይሄንን ነገር ማወቅ ያስፈልገናል። የሰማነውን ቃል እግዚአብሔር ይባርክልን። በኋላ ላይ እንጸልያለን። ቅድም ፓስተር አካጉ ጥቂት ደቂቃ እንዲሰጠው ፈልጓልና ስለዚህ እሱን ወደዚህ ጠይቀዋለሁ። Pastor, you can come just now to share what you have in your heart.
Thank you. God bless you.
After you, I will pray for the people. Just... Okay.